ተመልካቾቻችን ይህ የትኩረት ፕሮግራም ነው። በዛሬው ዕለት አንድ እንግዳ ይዘንላችሁ ቀርበናል። አቶ መሐመድ ሐሰን ጥሪያችንን አክብረው እዚህ ስለተገኙ በኢትዮጵያ ሳተላይት ቴሌቪዥን ተመልካቾች ስም በቅድሚያ ምስጋናዬን ያቀርባለሁ። እንግዲህ እስቲ ወደ ውይይታችን እንግባና በቅድሚያ ራስዎን ለተመልካቾቻችን ቢያስተዋውቁ።
መሐመድ ሐሰን እባላለሁ። በአሁኑ ወቅት ቤልጅየም ነው የምኖረው። አስተማሪ ነኝ በሙያዬ። የቤልጅየም የሰራተኛው ፓርቲ ወይም ሌበር ፓርቲ አባልና አመራር ነኝ። ከዛም አልፎ ተርፎ ጋዜጠኛ ነኝ። ሶሊደር የሚለው የኛ ጋዜጣ ላይ ጽፋለሁ። አልፎም ኢቱድ ማርክሲስት የሚባል በአመት 6 ጊዜ ፐብል የምናወጣው መጽሔት አለ። የዛ መጽሔትም አስተባባሪ ነኝ። በቅርቡም በዚህ ወር መጨረሻ ላይ አንደኛው ክፍል መጻፌ አንደርስታንዲንግ ዘ ሙስሊም ወርልድ የሚል መጻፌ ይወጣል። ባለትዳር ነኝ። የአራት ልጆች አባት ነኝ። አዲስ አበባ ነው የተወለድኩት። ከ1991 ለውጥ በኋላም በዲፕሎማትነት ተቀጥሬ ስሰራ ነበር ብራስልስ እና ዋሽንግተን። በ1994 በገዛ ፈቃዴ ለቅቄ ትቻለሁ። አሁንም የምኖረው ብራስልስ ነው።
እንዴት በገዛ ፈቃዴ ለቀው ሊወጡ ቻሉ?
በገዛ ፈቃዴ የለቀኩበት ምክንያት በመጀመሪያ ደረጃ ድሮ ተማሪም ሆነን የምናወጣው ስሎጋን ነበር፣ ለመኖር ብላ እንጂ ለመብላት አትኖር የሚለው አመለካከት የቀረጸኝ ሰው ነኝ። የተቀጠርኩትም ለመብላት ሳይሆን መወዳትን አገሬ ላገለግል፣ በሀቅ ሙስና በሌለበት አዲስ አገር አዲስ ጎጆ እንገነባለን ከሚል ነው። እኔ ሶማሌ ነኝ። የ1991 ለውጥ ከተቀበሉት ግለሰቦች አንዱ ነኝ። አዲስ ጎጆ ሁላችንን እኩል በሆንበት አዲስ ጎጆ እንገነባለን ከሚል ነው። ይቺ ሀገር በአንድ ጊዜ ለአንዱ እናት፣ ለሌላው እንጀራ እናት፣ ለአንዱ ደግሞ ጠላት ሆና የቆየች ነበረች። አሁን ግን ህዝቦቿ በእኩልነት በፍትህ አልፎም ደግሞ ቀጠናችን አገራችን ሰላም ከሆነ ቀጠናችንም ሰላም ይሆናል ከሚል ነው የገባሁት። ግን ጠባብ የሆነ አመለካከት ከቀየ ያልወጣ ይህንን ትልቅ አገር ሊመራ እንደማይችል ከተገነዘብኩ በኋላ በገዛ ፈቃዴ ትቼ ወጥቻለሁ። አንደኛ ሰው አንዴ ነው የሚኖረው፣ ሁለት አይኖርም። ወላጅም አባቴ ለዛ ሀገር ተታግሏል። ምን ያህል ሌላው ኢትዮጵያዊ ያውቅ እንደሆነ እንጂ ደጃዝማች ኡመር ሰመተር አንቲፋሽስት ጦርነት ምንም እንኳ ሶማሊያ ቢወለዱ ብዙ ሰዎች ከአባቴም ጭምር አስተባብረው አንቲፋሽስት ትግል ያደረጉ ናቸው። ለዚህ ነው ትልቁ አንወር መስጊድ ለነሱ ነው የተሰራው። ትምህርት ቤቱም ለነሱ ነው የተሰራው። እኛም ሀገራችን አሽከረን ነው ሆነ የማንም ሎሌም አልሆነ እና ይሄ ጠባብ የሆነ ሀገር የሚያፈርስ ቀጠናን የሚበጠብጥ ከኛ አካባቢ የራቁ በ20 ኪሎ ሜትር የራቁ በሰላም የሚኖሩ የራሳቸው ጥቅም ያላቸው ሀያላን መንግስታት 50 ዓመት ያንን አካባቢና ቀጠና ሲያውኩ የቆዩ አሁንም ይህንን ጠባብ የሆነውን አመለካከት ካዩ በኋላ ያንን አቅፎ ለማራመድ ስለፈለጉ እኔ ይህንን በመቃወም ህሊናይም ስለማይፈቅድልኝ ተውኩት። ሰርቼም በልኝ ልጆችን ማሳደግ እችላለሁ፣ ሽባ አይደለሁም። በዛ መሰረት ወጥቻለሁ። ለዛውም ያስደስተኛል። ለመተው ወንጀልም አልፈጸምኩም፣ ህዝብም አልበደልኩም። በዚህ ምክንያቶች
አዎ አይ እንዱ መቼም አንድ ዲፕሎማት ደረጃ ድረስ የደረሱ ሰው በእርግጥ አገር የበለጠ ምንም ነገር የለም። የህሊና ቁስል ይዞ ለአገር መስራት ደግሞ በጣም ይከብዳል ተመሳስሎ መኖር እና የወሰዱት እርምጃ በጣም እንትን ነው በእውነት ከአንድ ለህሊናው ለህዝቡ ለአገሩ ለወገኑ መኖር ከሚገባው ኢትዮጵያዊ የሚጠበቅ ነው። እንደው በጣም አስከፋኝ የሚሉት ጉዳይ ካለ መጀመሪያ እስቲ።
አንደኛ ዲፕሎማት ማለት የአንድ ልዑላዊ የሆነ አገር ግንኙነት ከሌላ ወዳጅ አገሮች ጋር የሚያስተባብር ብልሃት የሚጠይቅ አቋም የሚጠይቅ ስራ ነው። ይህ ከዚህ ደሃ ህዝብ በሚነጠቀው ታክስ ነው ይህ ዲፕሎማትና ኤምባሲዎች እንዲከፈቱና እንድንሰራም የተፈቀደው። ነገር ግን አገር አፍራሽ በሆነ ኢንፋክት ዲፕሎማት ሳይሆን ጦጣ ሆኖ መኖር ደግሞ አስፈላጊም አይመስለኝም። ህልውና የሌለው የራሱ ነፃ ያልሆነ የውሸት ባንዲራ ይዞ መርገበግብ ስርዓት የትም አያደርስም። እኔ ፐርሰናሊ ስርዓቱ በዚህ በዚህ የጎዳኝ ነገር የለም። ብቆይም ሚኒስተር እና ብዙ ነገሮችን እንትን መኖር የምችል ሰው ነኝ። ግን እኔ ለመኖር ሰርቼ መብላት ስለምችል ከዓላማዬና ከአመለካከቴ ጋር የሚጋጭ ነገር ጋር እና አይፈቅድልኝም። ከዛ በተነሳ ነው ትክክል ነው ዲፕሎማት ሲባል ጥሩ ስም አለው። ከዛ ከደሃው ህዝብ በተነጠቀው እንደውም እኔ ፕሪቪሌጅድ ነኝ ድራሰው ከዛ ማለፌ እንደውም ቻይናም ተመድቤ ነበር እንደውም ቀይሮት ወደ ዋሽንግተን ፕሪቪሌጅድ በሆኑ ቦታ ላይ ነው እንድሰራ የተፈቀደልኝ። ችሎታውም አለኝ ግን ምንም አይነት ዋጋ ቢስ የሆነ ጥቅም የሌለው ስራ ሆኖ ስላየሁት እና ማረስ ስለማያራምድም የህዝቡንም ፍላጎት በተለይ አብዛኛውን የህዝቡን ክፍል ኑሮ የሚያሻሽል ግን የሚያጎሳቅል አመለካከት ስለነበረ ያንን ስላልፈለግ ተውኩት።
እስቲ እሱን አንዳንድ በኋላ ደግሞ በየሁኔታው በየነጥቡ ላይ ልንመለስበት እንችላለን። እንደው ሶማሌ ስለሆኑ ማንሳት ያለብኝ ጥያቄ አለ። በተለይ ኦጋዴን ብሔራዊ ነፃነት ግንባርን በተመለከተ እንደው ትክክለኛው የድርጅቱ አነሳስና ዓላማ ምን ይመስሎታል? ይህን ላነሳ የፈለግኩት በተለያየ መንገድ የኦብነግ የመገንጠል ጉዳይ እንዳለው በሌላም በኩል ደግሞ ከታላቋ ሶማሊያ ጋር ሊያቆራኙት የሚፈልጉ ኃይሎች ስላሉ እና በአሁኑ ወቅት ደግሞ የኢትዮጵያ መንግስት በአሸባሪነት የፈረጀው ድርጅት ነው እና እስቲ እንደው ስለዚህ ድርጅት ያሉትን ግንዛቤ ቢያካፍሉ።
ጥሩ ጥያቄ ነው። እኔ የድርጅቱ አባልም አይደለሁም፣ ግን የድርጅቱ አመራርና ድርጅቱም እንዴት እንደተፈጠረ በቅርብ የማውቅ ሰው ነኝ። ብዙ በዝርዝር ጉዳይ ላይ እንኳ ባልገባ ይሄ አካባቢ ለሚቀጥለው ፕሮግራም ምናልባት ራሱን የቻለ ፕሮግራም በተለይ ይሄ ሶማሊኛ ተናጋሪ ላልሆነ በተለይ ለደገኛው ክፍል የተዛባ ታሪክ የተነገረው ሀቅና ትክክለኛ ታሪኩ ከየት እንደመጣ በተጨባጭ ለማሳየት ሌላ ቀን እንደ ፕሮግራም ተይዞ ቢያዝ ይመረጣል። ግን ጨረፍ አድርጌ ለማለፍ ከተፈለገ ኦብነግ የተፈጠረው እና ኦፕንሊ የወጣው በ1980ዎች ላይ ነው። ኡብነግ ዛሬ የተስከ ትግል ከሚያደርጉት ምናልባት እንደውም ጠንካራ ከሚባሉ ድርጅቶች አንዱ ነው። ፕሮግራማቸው እና ምንድነው ፍላጎታቸው ለሚለው እነሱ ፐርሰናሊ ቢጠየቁ ይመረጣል። ግን ጠመንጃ እንዲያነሳ መፍቱን እንዲታገል ያስከደደው አሁን ቁንጮ ላይ የተቀመጠው ስርዓት በሚያደርገው ፖሊሲ የመጣ ነው። ምንድነው ይሄ? አንደኛ እንደምታወቀው ኢትዮጵያ የብዙ ህዝቦች ሀገር ነች። ባለፉትም ስርዓቶች የተለያዩ በደሎች ለሁሉም ደርሷል። አሉ ከሚባሉ ጥያቄዎች አንዱ የብሔሮች ጥያቄ ነው። ኢትዮጵያ ውስጥ እና የእኩልነት ይሄ ዛሬም ሳይሆን በተማሪው ንቅናቄም ጊዜ እንደውም ዋልልኝ መኮንን ይደር ይማሩና አንድ ጊዜ በጻፋቸው ትልቁ ዋልልኝ ኢትዮጵያ የብዙ ህዝቦች ሀገር ነች፣ ከነሱም በጣም የሚጠሉት ሶማሌዎች ይኖሩባታል ነው ያለው። በጣም የሚጠሉትም ሶማሌዎች ይኖሩባታል ነው። ይሄንን ሲጽፍ በንጉሱ ስርዓት ነው። በጣም ፋርሳይትድ የሆነ ሰው ነበር። መቼም ተገደደ። ይሄንን የተቀስኩበት ምክንያት ምንድነው? ኢትዮጵያ የተለያዩ ችግሮች ያላት ከብሔር ጥያቄ ባሻገር የመደብ የፔዛንቱ ጥያቄ፣ የሰራተኛው ጥያቄ፣ የኩልነት ጥያቄ ብዙ ልፍ ያለፈበት ብዙ የጀነሬሽንም ያለቀበት ጥያቄ ነው። አሁንም እንደዚህ ሊነሳ የቻለው ኢህአዴግ ብሎ የገባው የቲፒኤልኤፍ ድርጅት በሪያሊቲ ኢህአዴግ የሚባል የለም። የቲፒኤልኤፍ ድርጅት ስልጣን ብትሩን ከያዘ በኋላ ጠባብ በመሆኑ የአገሪቷን ሁኔታ እና አገሪቷን እና ኢትዮጵያን ሊያስተናግድ በሚችል መልኩ ባለመቀረጹ የጥቂት ዛሬ እንደውም ቲፒኤልኤፍ የለም የጥቂት ወፈሩ ድሞቶች ድርጅት ሆኖ ስለቀረ አገሪቷን ወከባ ላይ አስገብቷል። ግን ትልቁ ጥያቄ ምንድነው? ራዕዩም አመለካከቱም ስትራቴጂውም ታክቲኩም በእነሱ የተጻፈ አይደለም። ችሎታውም የላቸውም ለዛ። ከኛ አካባቢ በጣም ሰፊ ከ30 እና 20 ሺህ ኪሎ ሜትር በላይ የራቁ የራሳቸው ጥቅም ያላቸው ሀያላን ክፍሎች ናቸው ስትራቴጂውን እና ታክቲኩን የነደፉለት። ይሄንን ትልቅ አገርና ህዝብ አውከህ አዋርደህ ቀጠናውንም ረብሸህ እኛ በምንሰጣቸው ኦክሲጅን እየኖራችሁ ይሄንን አካባቢ ለብዝበዛ ለሚሊትሪ ቤዝ ለማዘጋጀትና እነሱ ላላቸው የወደፊት ስትራቴጂ ነው። በ1994 ፓራሜትር የሚባለው የአሜሪካን ዲፌንስ ሚኒስትሪ ወይንም ደግሞ የጦሩ መጽሔት አለ። ይሄ መጽሔት በአንድ ትልቅ ኦፊሰር የአሜሪካን ኦፊሰር አፍሪካ በአሜሪካ አይን በሚል ዶክመንት ያወጣል። ይሄ ዶክመንት አፍሪካን እንዳለ ከነስዑሏ ከነርጁም አስቀምጦ አፍሪካ በጣም ሀብታም የሆነች ኮንቲኔንት ነች በሁሉ መልኩ። ቀዝቃዛው ጦርነት ስላበቃ ቀዝቃዛው ጦርነት ስላሸነፈን ምንም እንኳን ብናሸንፍ ቀዝቃዛው ጦርነት ኢኮኖሚያችንን ስላደቀቀ ሊፎካከሩን የሚችሉ ሌላ ኃይሎች ስለተነሱ በዛን ጊዜ ጃፓንን ነው የሚጠቅሰው አፍሪካ በጣም ኢምፖርታንት ትሆናለች ብሎ ያስቀምጣል። ከዛ ያይዞ አፍሪካን በአራት ከከፈለ በኋላ ሆርን ኦፍ አፍሪካ ኦር ግሬተር ሆርን ኦፍ አፍሪካ የሚለው የሚሊተሪ ቤዝ ብሎ ያስቀምጣል። እንደሚታወቀው በ1990 91 የኢራቅ እና የኩዌት ችግር ምክንያት ከኢራቅ እና አሜሪካኖች ጦርነት ካካሄዱ በኋላ ያንን ጦርነት ለማካሄድ አሜሪካኖች ብዙ ጦር ይዞ ሳውዲ አረቢያ ይመጣሉ። እንደምታወቀው ሳውዲ አረቢያ ሆሊ ፕሌስ ስለሆነ መካና ሀጅ ያለበት ስለሆነ በታሪኳም ኢቭን በኦትማን ኤምፓየር ጊዜ ራሳቸው ተርክሾች እስላሞች ሆኑ ሚሊተሪ ቤዝ ፈጥሮ አያውቁ። ይሄ በመሆኑ ብዙ የሳውዲ ዜጎች ተቃወሙ። የሳውዲ መንግስትም በዚህ ላይ ችግር ውስጥ ገባ። ይህንን ችግር የሳውዲ መንግስትም ይህንን ጦር ማስወጣት ስለፈለገ ኦፊሰሩ ነው የሚለው በዚህ ዶክመንት ላይ እዛ ያሉትን ቤዞች ነቅለን ወደ ሆነ ፋብሪካ ማምጡ። እዛ ላይ ሲጠቅስ ሊተባበረን የሚችል ይህንን ፖሊሲ ኢምፕሊመንት ስናደርግ ሊተባበረን የሚችለው ክፍል ማን ነው ብሎ ሲያስቀምጥ ወያኔ ነው ብሎ አስቀምጥ። የኢትዮጵያን ህዝብ ስሜት የሌለው የትግራይም ህዝብ ስሜት የሌለው ለኢትዮጵያም ለርጅኑም ፕሮጀክት የሌለው ክፍል ይሄ ነው። ኦክሲጅን እየሰጠ ነው እንደንዘርት እያሽከረከረን የራሳችን ፕሮጀክት እናስቀምጣለን የሚለው አሁን ያ ፖሊሲ በጣም ተጠናክሮ ከወጣ በኋላ አፍሪኮም የሚባለው አፍሪካናቶ የአሜሪካን አዲስ ፖሊሲ በጥቁር አፍሮ አሜሪካን ጀነራል ነው የሚመራው ስቱትጋርት ነው አሁን ቤዙ ያለው። አፍሪካ ሞር እንደውም ኢምፖርታንት ይሆነች የአሜሪካን ኢኮኖሚ የደቀቀ ባደረጉት ጥፋት በኢራቅ ጦርነት አልፎም ደግሞ አፍጋኒስታን በኢራቅ ጦርነት ብቻ 75 አመት የአሜሪካን ሶሻል ሴኩሪቲ ገንዘብ ነው ያቃጠሉት። ዛሬ ግዙፍ የሚባለው አሜሪካ ትልቅ ኢኮኖሚ ክራይሲስ ውስጥ ያለ ሀገር ነው። በሚቀጥለው አመት ደግሞ ፕሮባብሊ አሁን ሰዎች የሚጠብቁት ፖፑላር ሪቮልት አሜሪካ ውስጥ ይነሳል ተብሎ ነው የሚገመተው። እና አፍጋኒስታን ውስጥም ገቡ ይሄው 10 አመት ሆኗል ተሸንፎ ወጡ ነው ያሉት። እነዚህ ናቸው እንግዲህ ይሄንን ክፍል ይሄ 10 እና 12 ሰዎች ያልሞሉትና የነሱ አሽከሮች በነደፉላቸው ፕሮግራም ላይ ሲያራሙዷቸው የቆዩት። አሁን ግን አገሪቷን ትልቅ አደጋ ላይ አድርሰዋል። ይሄ አደጋ ደግሞ ራሱን የቻለ መልስ ይጠይቃል። ብስለት ያለው ሰፊ ራዕይ ያለው መልስ ይጠይቃል። ለማንኛውም በሽታ መድኃኒት እንደሚሰጠው በሽታን ሳታቅ ግን የተለየ መድኃኒት ከወሰድ ክሮኒክ ሆኖ ሊገልግ ይችላል። እና ይሄ ነው እኔ ከዚህ አንጻር ነው እኔ ራሴ ሂስቶሪ
አለኝ። እንዴት ነው እዚህ ጋር ከኦብነግ ጋር ባለው በተለይ ከቅርብ ጊዜ ወዲህ የድርጅቱ በብዙ ደረጃ እየተጠናከረ መሄድ መንግስትን የበለጠ ስጋት ላይ ጥሎት ዛሬም በአሸባሪነት ፈርጆት ከነ አልሸባብ ጋር ከነ አልቃይዳ ጋር የጃዙ ግንኙነት እንዳለው የኢትዮጵያ መንግስት የሚናገረው ከዚሁ ጋር አሁን በጠቀሱት ላይ በ2006 የኢትዮጵያ ጦር ወደ ሶማሊያ በወቅቱ የነበረውን የጊዜያዊ ሽግግር መንግስቱን ለመርዳት የገባበትን ሁኔታ ሁሉ ከዩናይትድ ስቴትስ መንግስት በተሰጠው ማንዴት የተፈጸመ ተደርጎ በይፋ የሚነገርና የሚታወቅ ጉዳይ ነው።
ትክክል።
እና እንደው የዚህ ወደ ኦብነግ መለስ ስንል አካባቢው ነዳጅ ስላለው የነዳጅ እሳቱን ለኮሰው አቀጣጠለው ብለን ማለት እንችላለን?
በመጀመሪያ ደረጃ እዚህ ላይ በዝርዝር ጉዳዩ ላይ አሁንም ለመግባት ስለማልፈልግና ለሚቀጥለው ትልቁ ፕሮግራም ሰፋ ባለ መልኩ ዶክመንት ባለው መልኩ አዳማጩም ደግሞ ካዳመጠ በኋላ ራሱ ዶክመንቱን አንብቦ ተከታትሎ ሰፊ ራዕይና የራሱ ግምት እንዲኖረው ስለምፈልግ እኔም ራሴም ጆርናሊስት ስለሆንኩኝ በዛ መልኩ ላይ ወደፊት እንትንለዋለን። ግን ለመጡት ጥያቄ ላይ በመጀመሪያ ደረጃ ነዳጁ የተገኘው በ1939 ነው። ያገኘውም እንግሊዝ ነው። ከዛ ወዲያ አሜሪካኖችም ያንን ነዳጅ ፈልገው ነበር ከዛ ጊዜ ጀምሮ እና በጉዳዩ ሌላ ቀን በሰፊው ሊጫወትበታል። የ 2006 ሞቃዲሾ ውስጥ በእስላሚክ ኮንሱል ለመጀመሪያ ጊዜ የጦር አበጋዞችን አባሮ አትሊስት ቢግ ፓርት ኦፍ ሶማሊያን ውህደት አምጥቶ ሰላም አምጥቶ ነበር። ይሄ ቀደም ለነገርኳቸው ተናገርኩት ሀያላኖች ችግር ፈጠረ። በዛን ጊዜ ችግር የፈጠረበት ምክንያት የራሳቸው ስትራቴጂ ስላላቸው በሚቀጥለው ፕሮግራም ስለነደጁ ስናወራና ስለሌላውና ስትራቴጂ ላይ በዛ ላይ እንትን ብለዋል። በ2005 ደግሞ ይሄ አናሳ ክፍል እሱ ራሱ ባዘጋጀው ምርጫ ላይ ተሸንፎ ወጣ። የፈጸመው ወንጀልና እንትን የታወቀ ነው። ይሄ ድክመትና ችግር ላይ ጣለው። የሚያሽከረክራቸው ክፍሎች ደግሞ ተደሰቱ። በዛ እየተዳከመ ሲሄድለት እንደ ያሽከርነት ባህሪው በበለጠ ስለሚጠናከር ቫይታሚኑ እየቀነሰ ስለሄደ በፈለገ መልኩ ለማሽከርከርም ልምድ ስለሚቻል ትንሽ ድረቱን ነካ ያደረጉትና አቅጣጫውን ሲመሩት ገብተህ የነበረውን ሰላም አደፈረሰ። 2 ሚሊዮን ሙቃዲሾ ውስጥ የሚኖሩ ሶማሌዎች ከቤታቸው እንዲሰደዱ፣ አዛውንት፣ ሽማግሌ፣ እርጉዝ ኔኔት እንዲሰደዱ እና በሰቆቃ እንዲኖሩ፣ ከዛም አልፎ ተርፎ 16,000 የሶማሌ ዜጎችን ገሎ ተሸንፎ ወጣ አርሚ ነው። ሁለተኛው ፖይንት ቅድም እርሶ ለጠየቁኝ ኦነግ ኦብነግ ወይንም ኦኤንኤልኤፍ እየተጠናከረ እየመጣ ነው። ያጠናከረው በደሉ በደል ሲበዛ ነጋዴ እንዳይነግድ ከነገደም ንግዱና ንብረቱ እየተዘረፈ፣ ወጣቶች በነፍስ ወከፍ እየተረሸኑ፣ የሀገር ሽማግሌ በነፍስ ወከፍ እየተገደሉ እየታሰሩ፣ አካባቢውን በጠቅላላ ሚሊተሪ ቤዝ ነው ያደረገው። ሶማሌ ምን ይላል? ባፍ ያለ ፈለጽም ይደርሳል ይላል። ኢኮኖሚው የአካባቢው ኢኮኖሚ እንዳያድግ ታስቦ የተወጠነ የጠባቦች የኢኮኖሚ መርሆ ነው የተቀመጠው። በንጉሱ ጊዜ የትሬኑ የትሬኑ ሸመንደፌር ዋና መስሪያ ቤቱ ድሬዳዋ ነበር። የጉምሩክም ዋና መስሪያ ቤት ድሬዳዋ ነው። ዛሬ ጉምሩክ ተጠቃሎ አዲስ አበባ ገብቷል። አካባቢው እዛ ያለው ህዝብ ሶማሌውን ብቻ ሳይሆን ሌላውም ኢትዮጵያዊ ክፍል ኦሮሞ ምናምኑ ምንም አይነት የኢኮኖሚ እንትን እንዳይዝ በሞኖፖሊ ኢኮኖሚውን ለመያዝ ስለተፈለገ የተቀናጀ የኢኮኖሚ ፖሊሲ ነው ያስቀመጡት ከጥበት የተነሳ። ይሄ ማለት ግን እነሱ የያዙት ኢኮኖሚ ለትግራይ ሄደ ማለት አይደለም። ይሄ ጥቂት ወፈሩ የራሳቸው ማፊያ የሆኑ ግለሰቦች ናቸው። የትግራይ ህዝብንም በምንም መልኩ አረዱትም። ኦብነግ ግን አሁን ተነስቶ በስመ ተሮሪዝም እንኳን እነሱ አለቆቻቸውም ለአስር ዓመት ከ11 ሰፕተምበር በኋላ ሲጠቀሙ የነበረው አንቲ ተሮሪስትን ትልቅ ክራይሲስ ውስጥ ነው የከተታቸው። እነሱ የሚደግፏቸው አንቲ ተሮሪስት በሚለው ፕሮግራም የጸነሷቸው ስርዓቶች እንኳን በህዝብ አብዮት ወድቀው ግብጽ፣ ቱኒዚያ፣ ዛሬም ደግሞ የመን። ይሄ አንቲ ተሮሪስት ፕሮፓጋንዳ ወይንም አንቲ ተሮሪስት እንትን የሚባለው ስፔሻል ብርጌድ ለመፍጠር አሁን የመን ላይ ለኤግዛምፕልና ለምሳሌ ላስቀምጠው የምፈልገው ይሄ ከመቶ ቀን የበለጠ የመን ህዝብ አብዮት በጥሩ ዲሲፕሊን፣ የመን ህዝብ ብዙ መሳሪያ በእጁ ላይ ያለ ህዝብ ነው። አንድ ቀን ሳይተኩስ ነጋዴው፣ አብዛኛው የህዝቡ ክፍል ኢንክሉዲንግ የሀገር ሽማግሌና የጎሳ አባል አባቶች አንድ ላይ ሆነው ይሄንን ስርዓት ያለ አብደላ ሳራን ስርዓት ለመጣል ከመቶ ቀን በላይ ይሄው እየተፋለሙት ያንን ስርዓት እንዳይወድቅ ያለቀለት ለሱም ስፔሻል ሪፐብሊካን ጋርድ በስመ ተሮሪዝምና አሽብርነት እንወጋለን ብሎ የሰሩለት ልጆቹ ናቸው ዛሬ ያንን በመጠቀም ሰው የሚጨርሱት ዲሞክራሲን ፈልጋለን የሚለው ክፍል ለምን አልተናገረም ታዲያ? የየመን ህዝብ ባብዛኛው ይሄው ዲሞክራሲ ፈልጋለሁ አለ። እነሱ ቫልዩ ከሆነ ዲሞክራሲ እነሱም እንደ ቫልዩ የሚወስዱት ከሆነ ለምን አልደገፉም ታዲያ? ግን ከግል ጥቅማቸው ከጥቂት ጠበብ ያለ ጥቅማቸው ከስትራቴጂና ከኢኮኖሚክ ጥቅማቸው ብቻ ስለሚያዩ የህዝብ ብሶት ለነሱ ኢሬሌቫንት ነው። ይሄን ደግሞ በኢትዮጵያ ላይ በ2005 አይተነዋል። እና ግን ወይ ኦኤንኤልኤፍና ሌሎች የኢትዮጵያ ድርጅቶችን አሁን ፓርላማ እሱ ይሄ ሃንድሬዚንግ ፓርላማ ማንን አምጥቶ ይሄንን ረበር ስታምፕ የሆነው ፓርላማ ላይ ያመጣበት ምክንያት ከድክመት እንጂ ከስትሬንግዝ አይደለም። አይዞሌትድ የሆነ በሄደ ቁጥር እነሱ የሚሰሩ አለቆቹ የሚሰሩትን ነገር እኔ መሰራለሁ ከሚል ነው እና አለቆቼ ጋር ሂጄ ለምናለሁ ወይ ማስረዳቸው አለቆቹ እኮ በዚህ ጉዳይም እኮ አልተቀበሉትም ፈርዘት ማተር እና ይሄንን ሁሉ ድርጅቶች እንደ ተረሪስት ብሎ ሊፈረጅ የፈለገው አንደኛ ራሱን ለማታለል፣ ሁለተኛ ኢትዮጵያ ውስጥ የኢትዮጵያን ህዝብ ለማደናበር የሚያዘጋጀው ነው። የኔ አመለካከት በዚህ ጥያቄ ላይ ምንድነው? በመጀመሪያ ደረጃ ምንም እንኳን የሌላ ፓርቲ አባል ብሆንም ኢትዮጵያዊ ነኝ፣ የቤልጅየም ሌበር ፓርቲ አባል ነኝ። በዚህ ጥያቄዎች ላይ የተለያዩ የኢትዮጵያ ድርጅቶች የተጠቅልም ያላቸውም የሌላቸውም አብሮ ተሰባስበው በሚኒመም ፕሮግራም ላይ ዲስከስ አድርገው ከሁሉ በበለጠ ልዩነታቸው ላይ ሳያተኩሩ ግን ትልቁ ነጥቡ ላይ ያዋህዳቸው የሚችላቸው ነጥብ ላይ ውህደት ፈጥሮ መራመድ የሚችሉበት ሁኔታ ነው።
ወደሱ ልመጣለሁ። በርግጥ ምንድነው የኢትዮጵያ መንግስት አሁን ያለው የኢህአዴግ መንግስት በአብዛኛው ለምዕራቡ ዓለም ጉዳይ ፈጻሚ አይነት ስርዓት ሆኖ እየታያለው። ኢትዮጵያውያን አሁን ቅድም በተከሰቱት ላይ በሶማሊያም የኢትዮጵያ ወታደሮች አስከሬናቸው በጎዳና ላይ እስከሚቆጠር ድረስ ነው የደረሱት። ዛሬም ደግሞ ያለምንም ጥያቄ የደቡብ ሱዳን የአባይ ግዛትና በሰሜኑና በደቡቡ መካከል እንደ ሰላም አስከባሪ ሆኖ ለመግባት በፈቃደኛነት ይህን ያህል የሰው ኃይል ተርፎን ወይንም ሌሎች ነገሮች ፈቅደውልን ደረጃችን ፈቅዶ ሳይሆን ያለው ስርዓት ራሱን ከምዕራቡ ዓለም አገልጋይ ማድረግ ከዛ አገልጋይ ከመሆን መውጣት ስላልቻለ ነው። እና አሁን በተከሰቱት ላይ የተቃዋሚ ኃይሎች በአሁኑ ጊዜ በተለይ ግንቦት ሰባት፣ ኦነግ፣ ኦጋዴን ብሔራዊ ነጻነት ግንባር እና ሌሎችም ወደ አንድነት ለመምጣት በጋራ እየሰሩ ነው ያለው እና በዚህ ጉዳይ ላይ እንደው የሚሰነዝሩት ሀሳብ ካለ አጠናክረው።
በመጀመሪያ ደረጃ ላይ አንድ ልንግባባ የሚያስፈልገው ነጥቦች አሉ። ወደዚህ ነጥብ ከመምጣት በፊት አንድ ድርጅት የፖለቲካ ድርጅት ውህደት እፈልጋለሁ፣ አንዱ ደግሞ መገንጠል እፈልጋለሁ ብሎ ሊጽፍ ይችላል። አንደኛው በመጀመሪያ ደረጃ የመጀመሪያ ተገንጣይና አዲስ መንግስትና አዲስ ሀገር እፈልጋለሁ ያለው ቲፒኤልኤፍ ነው። ቲፒኤልኤፍ ሲቋቋም በ1975 በራሱ ማኒፌስቶ እንዳስቀመጠው እናንተን ቴሌቪዥን በቅርብ ጊዜ እንዳየሁት ዶክተር አረጋዊ በርሄም ቁልጭ አድርጎ አስቀምጦታል። በራሳቸው ማኒፌስቶ ሪፐብሊክ ኦፍ ትግራይ ብሎ የተነሱ ሰዎች ናቸው። ሪፐብሊክ ኦፍ ትግራይ ብሎ ያውጡ ብዙም እዛ ድርጅታቸው ውስጥ ያሉት ሰዎች ብዙ ተቃውሟቸዋል። ህልም መጻፍ ይቻላል፣ ግን ሪያሊቲ ደግሞ ሌላ ነገር ነው እና ዝም ብለ ተነስተ በመጋዝ የምትቆርጠው ነገር አይደለም። ግን ይሄ ጥያቄ ከየት መጣ? በተለይ ከወሰድ ከሆነ ልፍ ከብሶት ከጭቆና ከበደሉ ብዛት ይመጣል። ባል ምስቱን ብዙ ከጨቆነና ብዙ ካሰቃያት በትወልድለትም እኮ በፋታ ተፈልጋለች መብትም ነው ከበዛ መልኩ ግን የተለያዩ ድርጅቶች የተለያየ ፕሮግራም ያላቸው ሁላቸውም ደግሞ ቪክቲም የሆኑ አገራቸው አደጋ ላይ ያሉ አገር በመሆኗ ብሩህ በሆነ አመለካከት ሰፋ በሆነ አመለካከት ከድርጅት ጠባብ ፕሮግራም ወጣ ብለ ድርጅት ጥቂት ሰዎች ናቸው 10,000 50,000 100,000 ሊሆኑ ይችላሉ ኢትዮጵያ ግን 80 ሚሊዮን ነው የ80 ሚሊዮን ህዝብ የወደፊት እድል እንደ ሰው እንዲኖሩ መታሰብ ከሆነ ሚኒመም ይሆኑ አላስፈላጊ የሆኑ ጊዜያዊ አላስፈላጊ የሆኑትን ፖይንቱን ወደ ጎን ትቶ አብሮ የመስራት ፍላጎት መኖር አለበት ይሄ አንደኛ ነው ይሄ ውህደት እና መቀራረብ ይተዋወቃል ሰው አመለካከቶች ከሁለቱ ዘንድ ይተላለፋል ብስለትና ኤክስፒሪየንስና ያመጣል ኢትዮጵያ ትልቅ ሀገር ነው ኢትዮጵያ መሬቷ ላይ ኢትዮጵያ ውስጥ የሚኖሩ ህዝቦች እና ግለሰብ አብዛኛው ገጠር ነው በንሽንጉል ላይ ቆመ አንዱን ሽናፊያ ስትጠይቀው ስንት ቋንቋ ሰምተሃል በህይወት ብትለው ከሶስት ቋንቋ በላይ ሰምቶ ያውቅ አገሪቷ ግን 79 ቋንቋ አላት እኔም ማምነው ኢትዮጵያዊ ይሄንን ሁሉ ቋንቋና ባህል ማስተናገድ የሚችል ከቀየው የወጣ የአገሪቷን የስፋትና ይሄን ያለውን ዳይቨርሲቲና ሀብቷን የማስተናገድ የሚችል ክፍል ሲኖር ይሄ ደግሞ በርግዝና የሚገኝ ነገር አይደለም በኤክስፒሪየንስ ነው አብረ ተቀራርበ ግን ስትነጋገር ትተዋወቃለህ ከአንዱ አንዱ እውቀትና ኤክስፒሪየንሶች ስለዚህ ይሄ ግዴታ ነው ኃላፊነት ነው የድርጅቶች ግዴታ ነው ለታክቲክም መሆን የለበትም ለጊዜያዊ ታክቲክ ይሄንን ስርዓት ለመጣል ብቻ ብሎ የሚያምን ከሆነ ሞኝ ነው እቺ ትልቋ ጎጆ አጥዋ ቢቃጠል መኝታ ክፍል ያለው ሰውም አብሮ እንደሚቃጠል ማወቅ አለበት አብሮ ነው የሚፈርሰው እንቃጠል ለኛ የሚያዝንልን ሰው የለም ይሄንን በመጀመሪያ ደረጃ ማወቅ አለብን 1 ሚሊዮን ሩዋንዳ ውስጥ በጠራራ ፀሐይ ከናጂዎች ፋስት በሆነ በሶስት ወር ውስጥ 1 ሚሊዮን አፍሪካዊ ተገልሏል ከነቤተሰቡ ከነምናምኑ ያዘነ የለም የፈረንሳይ የቀድሞ ፕሬዝዳንት ሜትራ አንድ የፈረንሳይ ጆርናሊስት ጠይቀው እሱ እንደውም እነዚህ ጆርናሊስትን ካደረጉት ክፍሎች ሰፖርተር የነበረ ነው ልጁም ራሱ ነጋዴ ነበር የመሳሪያ ነጋዴ ሲጠየቅ እንዴት ነው ጆርናሊስት ይሄ ሁሉ 1 ሚሊዮን ሰው ሲያልቅ እንዴት ይሰማሃል ሲለው 1 ሚሊዮን አፍሪካዊ ጥቁር ቢሞት ምን ችግር አለው ያለው እና እኛ ኢትዮጵያውያን የተለያዩ ቋንቋ የተለያዩ ባህል ያለን የተለያየ ሃይማኖት ያለን ሃይማኖታችን ቋንቋችን ባህላችንም ሊያዋህደን ይገባል እንጂ ሊከፍለን አይገባም
ልክ ነው
እና ጥሬ ለማንኛውም እኔ እኛ ኢትዮጵያኖች እንደኔ አይነቱ ያሉ በሌላ ፖለቲካል ፓርቲ ውስጥ ያሉ እነዚህ ድርጅቶች እየተዋሃዱ ከሄዱና በሚኒመም ፕሮግራም ወደ ውህደት የሚሸጋገሩ ከሆነ እኔም ፓርቲዬን አስፈላጊውን እርዳታ እንለግሳለን
በጣም ጥሩ
እንትስቲ አሁን እዚህ እቺ እርሶ የጻፈት ጽሑፍ ናት ዲ አዘር ሳይድ ኦፍ በዚህ በረሃቡ ምክንያት ነው እና በርካታ ሰዎች እየተራቡ ነው በተለይ ደግሞ በኢትዮጵያ ኦጋዴን ሶማሌ ክልል ውስጥ የኢትዮጵያ መንግስት አንድም የረድኤት ድርጅቶች እንዳይንቀሳቀሱ ትልቅ ተጽዕኖ አለባቸው በሁለተኛ ደረጃ ደግሞ አካባቢው ላይ ያለውን እንቅስቃሴ እንኳ ጋዜጠኞች ገብተው ሊዘጉ ያልቻሉበት ሁኔታ ነው ያለው እና እስቲ እንደው ስለዛ አካባቢ ወይ በግል ያገኙት መረጃም ካለ የሚሰማውትን እና ኢትዮጵያ በመደጋገም የረሃብ ሰለባ የሆነንን ብዙ ሚሊዮን ህዝቦቻችን በየጊዜው ያለቁብን ነው ካለን ሀብትና እንዲህ ተፈጥሮ ልግስና አቋያ ሲታይ ለዚህ መጋለጥ ያልነበረብን ህዝቦች ነን እና በዚህ ላይ እንደው የሚሰማውትንና ይሄችን የርሶን ጽሁፍም ስላየኋት በዛ ላይ
በመጀመሪያ ደረጃ ያለው ስርዓት ምንም አይነት የሻም ሆነ በተለያዩ ፖሊሶች ላይ ምንም አይነት ራዕይ የሌለው ደደብ ሌሎች የጻፉለት ነው። እነዚህ የጻፉለት ክፍሎች እኛ እንድንበላ እኛ ልጆቻችን ጤነኛ ሆኖ ወደ ትምህርት ቤት እንደማንኛውም ልጆች ትምህርት ቤት እንዲሄዱ ንጹህ ውሃ እንዲኖረን ቀና ብለን እንድንራመድ የሚፈልጉ ኃይሎች አይደሉም። ይሄ በቁልጭ ባለ መልኩ መታወቅ አለበት። አንድ ጊዜ በ2000 ራሱ ስርዓቱ በተናገረው አገሪቷ ብዙ ምርት አምርታለች ብሎ ተናገረ። ዛሬ ተናገረው ከአስር ቀን በኋላ በዚህ በቦረና እና በነገሌ አካባቢ ረሃብ ገባል። ኢትዮጵያ የብዙ ሰብሎች ዓለም ውስጥ ዛሬ የሚጠቀሙት የብዙ ሰብሎች እናት ነች፣ መሰረትም ነች። ያንን ረሃብ እንትን ስል ኢህአግ አግሮ መልቲናሽናልስ በፈጠሩት ጄኔቲክ ሞኖፕሌትድ የሆነ ግሬን ይዘው ይመጡና ያንን ያስገቡና ፔዛንቱ ለሚቀጥለው እርሻ ያስቀመጣቸውን ኦሪጂናል የሆኑትን እንትኖች ለቅሞ ወሰዱበት። ያንን ከለቀሙ በኋላ ባስቀመጡት የነሱ ህግ ኢንተሌክቹዋል ፕሮፐርቲ ራይት ተብሎ አስቀመጡት። በ2000 ሳንሱር የሚባል መጽሐፍ አሜሪካን ውስጥ ስለዚህ ጉዳይ ወያኔ ቅጥረኛውን የምታየው ይሄ እነዚህ ሰዎች ቅጥረኛ መሆናቸውን የምታየው ነው፣ ትልቅ ወንጀለኛ መሆናቸውን የምታየው እዛ ላይ ቁልጭ አርጎ ጽፎ አውጥቶታል። አሜሪካ ያለ ሰው ማንኛውም ኢትዮጵያዊ በየአመቱ የሚወጣ መጽሐፍ ነው፣ ሰንሱር ይባላል። ከዩኒቨርሲቲ ነው የሚወጣው እና እሱም ገዝቶ የ2001ን ገዝቶ ቢያነብ ትልቅ ቻፕተሮች ስለ ኢትዮጵያ አሉ። ኢትዮጵያ የደሃ ሀገሮች የደሃ ህዝቦች ሀገር እንጂ ደሃ ሀገር አይደለም። እኔ የምኖርበት ሀገር ደሃ ሀገር ነው፣ ህዝቧ ግን አታምነው። 165,000 በኢሮ ሚሊዮን የሚኖርበት ሀገር ነው። ሀገሩ በጠቅላላ 3 ሚሊዮን ሄክታር ነው። 10 ሚሊዮን 11 ሚሊዮን ህዝብ ይኖራል። ኤክስፖርት አደርጋለች ምግብ። ኢትዮጵያ ያላትን ወተር ታወር ነች። ኢትዮጵያ ብዙ ወንዞች ያላት፣ ብዙ 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 የእርሻ መሬት ያላት፣ ብዙ ከብት ያላት ሀገር ነች። ግመል፣ ፍየል፣ አሁንም ኦጋዴን እና የሶማሌ ኤሪያ 70% የኢትዮጵያ ከብቶች ያሉበት አካባቢ። ኢትዮጵያ አንጥሮ ሀብት ብላ የምትናገረው እና የምታገኝበት እንደ ፎሬን ዲቪዥን ቆዳ ነው፣ ከዛ ነው የሚመጣው። ግን አሽከር ስለሆነ ተላላኪ ስለሆነ ለገዛ ይብን እነሱ ካብራኩ ወጣል ለሚሉት ለትግራይን ህዝብ እንኳን የማይወክሉ ያን ሁሉ ሰክሪፋይስ አድርጎ ስልጣን ላይ አታግሎ አምጣቸው ያንን ግፍ አድርጎ ነው ለፈረንጅ የተቀጠሩት። እዛ አካባቢ ዛሬ ረሃብ እንዲኖር አልፎም ተፎ ኦሮሞ አካባቢ ረሃብ እንዲኖር አንድ መሬታችንን እየቸረቸረ ለውጭ መልቲናሽናል ሁለት በጣም ከሚገርም ኢትዮጵያ ዛሬ ባንድ በኩል ህዝቧ ተርቧል ይላል ድርቅ እኮ ረሃብ ማለት አይደለም ድርቅ ዝም እኮ አለ ግን ነሰሰርሊ ረሃብ አይደለም ረሃብ ሊመጣ የሚችለው ስቶኬጅ ስለሌለ ፖሊሲ ስለሌለ የሀገር ስሜት ስለሌለ ነው ኢንፋክት ኢትዮጵያ ውስጥ ያለው ከምግብ ረሃብ ይልቅ የፖለቲካ ረሃብ ነው የስርዓት ረሃብ ነው ያለው ኢትዮጵያ ዛሬ ከኬንያ በኋላ ሁለተኛው አገር ነች አፍሪካ ውስጥ አበባ የምትልክ ይሄ ያዞ ዝንብ ወይንም ያዞ እንባ የሚያድርጉት እዚህ ገተር ፕሬሶች እዚህ ያሉት አውሮፓ መሆን አሜሪካን እዚህ ሄደህ በየአበባ እንትን ብት ከኢትዮጵያ ነው የሚመጣው አንድ ሄክታር አበባ ለማልማት በቀን 10000 ሊትር ውሃ ነው የሚያስፈልገው አብዛኛው የኢትዮጵያ ህዝብ ግን የሚጠጣ ንጹህ ውሃ እንኳን የለውም 550 ሚሊዮን ዶላር ነው የሚያገኙት ዛሬ ዴይሊ ካርጎ ከአዲስ አበባ አምስተርዳም ከአዲስ አበባ ብራስልስ ካርጎ ይዞ የሚመጣው አበባ ነው ለመልቲናሽናሎች የተሰጠ መሬት የነበረን እንኳን ሃይቆች እንዲጠፉ ኢኮሎጂካል ዲዛስተር እነዚህ ሰዎች ለኛ ምንም ምንም ተካክል ፍቅር የላቸው ፈረንጅ ስር ከምንሮጥ ራያችንና አባቶቻችንና አያቶቻችን ተደረጉት በእኛው በራሳችን ተሰባስበን ቤታችንን ማጣድና አዲስ ቤትና አዲስ ጎጆ መመስረት የኛ ጥያቄ ነው መነገጃ ነው አይገርምም ሰር ቦብ ጎልዶፍ አሁን ለሶስተኛ ጊዜ ሊዘፍንን ይመኩሩ ነው በ74 ተዘፈነ በ83 ተዘፈነ በ2011 ተዘፈነ ይሄ ኮንቲኒየስ ረሃብ እኛ ላይ የሚለጠፈው በመጀመሪያ ደረጃ እኛንና ልጆቻችንን ሳይኮሎጂካሊ ቁስል እንዲገባብን ራሳችን ደፍተን እንድንሄድ ክብራችንን ጥለን ተዋርደን እንድንኖር የሚደረግ ሲስተማቲክ ጄኖሳይድ ነው ይሄ ማንኛውም ምሁር ማንኛውም ወጣት ኢትዮጵያዊ መማር አለበት ማወቅ አለበት ይህ ስርዓት ምንድነው ለማን ነው የቆመው የዘረፉትም እኮ አይበሉም 70 አመት ደርሳቸው እና 60 ምናምን አመት ያሉ ሰዎች ናቸው እችን ምታከል እንኳን ለራሳቸው ክብር ያላቸው ሰዎች አይደሉም አይበሉትም የዘረፉትም ልክ እንደ ሙባረክና እንደ እንትን ነው የሚሆኑት እና ይሄ ረሃብ ተሰናርተስ ባንድ በኩል 550 ሚሊዮን ዶላር አበባት ሲጣል በዚህ በኩል ጥሩ ሲሪስ ነው በልጅም ውስጥ አንድ ትልቅ ሱፐር ማርኬት አለ እና ኔትወርክ ነው እና ደልሄዝ ሚስተር ደልሄዝ ነው እዛ ሄደ ሹምቡራው ምናምኑ በቆሎ ሁሉ እሳቸው ነው ያኔ ደርግ ጊዜ በ83 ረሃብ በነበረበት ጊዜ ካምፔን ስናደርግ እሳቸውን ፐርሰናል ያቃቸዋል እና መሐመድ አሉ ሳቀሉና ማዋጣቱ ሳዋጣለሁ ችግር የለም ግን ሳዋጣው እንተናገር ነው ይሄ በቴሌቪዥን ዲቤት ላይ ነው በልጅም ውስጥ እንዴት አልኳቸው እኔ እኮ የምሸጠው ሱፐርማርኬት ውስጥ ያለው እቃ ከሀገር ነው የመጣው ወጣት ነበርኩ አይ ዋዝ ቨሪ ሰርፕራይዝድ በቆሎ አተሩ ምኑ ከሀገር ነው እኔ በኢንተርናሽናል ማርኬት ነው የገዛሁት እንድታውቁኝ ትልቅ ትምህርት ነው የሰጠው ካፒታሊስት ነው ሰው አትሊስት ግን ኦነስት ሆነ አገሬ ደሃ አይደለም የራእይ ደሃ ነው ያለው ያመለካከት ድህነት ነው ያለው እንጂ አገሬ ደሃ አይደለም ማለት እንዳትስጥሩ
እስቲ እንግዲህ የመጀመሪያው ክፍል ውይይታችንን እናጠናቅቅ። ጥቂት ደቂቃዎች ነው የቀሩን። እንደው ለዚህ ዲያስፖራም ላለው አገር ቤትም ላለው ለተቃዋሚ ኃይሉም እንደው ጆሮ የላቸውም ብለን አንበል እና ድንገት ቢሰሙ ለመንግስት የሚሉት መልእክት ካለ?
እኔ እንደሆነ ስርዓቱ ይሰማል ሳይሆን ጆሮም አይንም ትንፋሽ እንዳለው አይደለም። በላይፍ ሰፖርት ማሽን የሚኖር ከሲአይ በሚሰጠው ኦክሲጅን የሚኖር ሃንዲካፕ የሆነ ስርዓት ነው። ስለሱ እኔ ኮንሰርን የማያደርገኝም መሄድ አለበት። ግን እሱን እታገላለሁ ብሎ የወጡ ድርጅቶች እነሱም በኦክሲጅን መኖር የለባቸው። ጥሩ ሳምባ ያላቸው በመጀመሪያ ደረጃ ሰፋ ያለ ራዕይ ኖሯቸው ወደ አንገብጋቢው ጥያቄ ላይ አሁን እዚህ ለንደን ዛሬ እንደሚመስለኝ ስብሰባም አለ። ጥሩ ጅማሬ ነው። ይህንን ጅማሬ እኔም ኢትዮጵያዊ በመሆን ሌላም ፓርቲዬም አመራሩም ይህንን ጅማሬ ይደግፋል፣ እንዲቀጥሉበትም እንመኛለን። በእኛ ዘንድ አስፈላጊውን እርዳታ እናደርግላቸዋለን። ይሄ ብርሃን ጭላንጭል የሚያመጣ ነው። በኢንድ ኦፍ ዘ ቱነል ሊያቀርብ ይችላል። ወጣት ያሰባስባል። የህዝቡን ስሜት አገር ቤት ውስጥ ያለው ህዝብ የመታገል ስሜቱን ከፍ ያደርጋል። ሁሉም የኢትዮጵያ ህዝቦችና የህብረተሰብ ክፍሎች ሁሉ ነጋዴውም ይሁን ምሁሩም ይሁን ሁሉንም የሚያሰባስብ አዲስ መንፈስና አዲስ ሁኔታ ሊፈጥር የሚችል ጭላንጭል ይሆናል። ኃላፊነትም ታሪካዊ ኃላፊነት አለባቸው። እያንዳንዱ አገር በራሱ ልጆች ብቻ ነው ነፃ ልትወጣ የምትችለው። ከመና የሚወርድ ምንም ነገር የለም። የራሱ ልጆች ሬስፖንሲቢሊቲን ካልወሰዱ እናቱን ብትራብ አሁን እንደሚባለው እኔ አይደለም ጎጠኛ አመለካከት ጎጃሜንና ጎጃሙ አማራ ክልል ውስጥ ነው የምኖረው። ጎጃም ውስጥ ዝናብ ዘነበ፣ ቢቸና ላይ ዝናብ ዘነበ፣ ቀብረ ዳህርና ደጋቡርና ጅግጅጋ ላይ ዝናብ አልዘነበም እና እኔን አይመለከተኝም ካለ ወልተራህ ይደርሳል። ይሄ የፖለቲካ ድርጅት ከዛ በበለጠ ከፍ አሁን ለምሳሌ ትልቁ ውሸት ለኛ ሞቢላይዜሽንም ለነሱ ሞቢላይዜሽንም የሚሆነው ይሄ ረሃቡ ያሳዝናል። ረሃቡ ከየት መጣ ብሎ ተነስቶ ተጣምሮ እዚህ ያለውም ዳያስፖራም ውስጥ ያለው ህዝብ፣ ውጭም ያለው ህዝብ፣ ውስጥም ያለው ህዝብ በሰፊው ሳይንቲፊክ በሆነ መልኩ ስሜታዊ ባልሆነ መልኩ ግብታዊነት በሌለበት መልኩ ለህዝቡ መቅረብ አለበት። ማን ነው ተጠያቂው ለዚህ? እነሱ ትላንትና ያለፈውን ስርዓት አስርጎናል አውቆ እኛን ሊያጠፋ ይሄን አድርጓል ብሎ ሲከሱ የነበሩና ለዛውም ልዩ አቃቢ ህግ ግርማ ዋቅጅራን አስቀምጠው አንደኛው ከሚከሰሱት ነው የተከሰሱበት ኬስ ደለግረትሊ በረሃብ አድርጋችሁ የትግራይ ህዝብ ልትጨርሱ ነው ብሎ ያስቀምጡበት ክስ አለ። ዛሬ ኦጋዴንና ሶማሌ ክልል ውስጥ ኢዝ ዴሊብሬት ሶማል ለማጥፋት ሌላ የውጭ እርዳታ ድርጅቶች እንዳይመጡ ክልሉን ዘግቶ ጥቂት ልፋጭ ያገኙ ሶማሌዎቹን እዛ ከብዩን ከልፋጩ ከተሰጣቸው የሚበሉትና ትንሽ የወፈሩትን ወደ ጎን ትተን አብዛኛውን ክፍል ዘግተው ነጋዴ እንዳይነግድ ንግዱ ተነጥቆ ሽማግሌ ተገሎ ትልቅ ናዚ ፋሽስት የሆነ ስርዓት ያሰፈነበት ቦታ ነው። ይህንን ሁላችንም ግልጽ በሆነ መልኩ እያንዳንዱ ድርጅት እንደ ስራው አድርጎ አዛምዶ የውህደት ምንጭ ሊሆን ይችላል እና ከዛ ነው የማየው።
እሺ፣ አቶ መሐመድ ሀሰን ለሰጡን ቃለ መጠይቅ በዚህ በተለይም በአጭር ጊዜ ውስጥ ላዘጋጀነው ቃል መጠይቅ ፈቃደኛ ሆኖ ተገኝቶ ይህንን ሰፊ ገለጻ ሰጥቶን በኢትዮጵያ ሳተላይት ቴሌቪዥን ተመልካቾች ስም አመሰግናለሁ።